ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ዕለታዊ ስርጭት አሁን ጀመረ። ወደ ኢንተርኔት ድረገጽ በመሄድ www.radiovaticana.va ብላችሁ በመጻፍ በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ የቅድስት መንበርን በዓለም ዙሪያ የተከናወኑትን የቤተ ክርስቲያንና ሌሎች ዜናዎችንም መከታተል የምትችሉ መሆኑን እንገልጻለን። በፌስቡክ በኩል መከታተል ለምትፈልጉ አድማጮቻችን አድራሻችን ቫቲካን ሬዲዮ የአማርኛ ክፍል ብላችሁ በመጻፍ ላይክ የሚለውን ምልክት በመጫን ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 1 2010 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። እንደተለመደው ዘወትር እሁድ እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አስተንትነው በማስከተል እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። መልካም ሰንበት ለሁላችን። በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 8 ከቁጥር 1 እስከ 21 ኢየሱስን የተከተሉትና ያገለገሉት ሴቶች። ከዚያም በኋላ ኢየሱስ በየከተማውና በየመንደሩ የእግዚአብሔርን መንግሥት የምሥራች ያወጀ ያልፍ ነበር። 12ቱም አብረውት ነበሩ። እንዲሁም ከርኩሳን መናፍስት የተላቀቁ ከበሽታ የተፈወሱ ሴቶች ኢየሱስን ይከተሉት ነበር። እነርሱም 7 አጋንንት የወጣላት መግደላዊት የተባለች ማርያም፣ የሄሮድስ ቤት አዛዥ የነበረው የኩዛ ሚስት ዮሐና፣ ሶስናና ሌሎችም ብዙ ሰዎች ነበሩ። እነዚህ ሴቶች ኢየሱስንና ደቀ መዛሙርቱን በገንዘባቸው ያገለግሉ ነበር። ብዙ ሕዝብ ከየከተማው ወደ እርሱ መጥተው በአንድነት በተሰበሰቡበት ጊዜ ኢየሱስ ይህንን ምሳሌ ነገራቸው። አንድ ገበሬ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ዳር ወደቀና ተረገጠ፣ ወፎችም በሉት። ሌላውም ዘር በጭንጫማ መሬት ላይ ወደቀ። በበቀለም ጊዜ መሬቱ እርጥብ ስላልነበረ ቡቃያው ደረቀ። ሌላውም ዘር በእሾህ መካከል ወደቀ። እሾሁ አብሮ አደገና አንቆ አስቀረው። ሌላው ዘር ግን በመልካም መሬት ላይ ወድቆ በቀለ። ቡቃያውም አድጎ እያንዳንዱ 100 እጥፍ አፈራ። ቀጥሎም ኢየሱስ ሰሚ ጆሮ ያለው ይስማ አለ። ደቀ መዛሙርቱ ኢየሱስን የዚህ ምሳሌ ትርጉም ምንድን ነው ብለው ጠየቁት። ኢየሱስም እንዲህ ሲል መለሰላቸው፣ ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል፣ ለሌሎች ግን ሁሉ ነገር በምሳሌ ይነገራቸዋል። ምክንያቱም እነርሱ እያዩ ልብ አይሉም፣ እየሰሙም ስለማያስተውሉ ነው። የምሳሌው ትርጉም ይህ ነው። ዘሩ የእግዚአብሔር ቃል ነው። በመንገድ ዳር የወደቀው ዘር የሚያመለክተው ቃሉን ለጊዜው የሚሰሙ ሰዎችን ነው። ነገር ግን እነርሱ አምነው እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው ይወስዳል። በጭንጫማ መሬት ላይ የወደቀው ዘር የሚያመለክተው ቃሉን ሰምተው በደስታ የሚቀበሉ ሰዎችን ነው። ነገር ግን እነርሱ የሚያምኑት ለጊዜው ነው። ሥር ስለሌላቸውም በፈተና ጊዜ ወዲያውኑ ይክዳሉ። በእሾሃማ ቁጥቋጦ መካከል የወደቀው ዘር የሚያመለክተው ቃሉን ለጊዜው የሚሰሙትን ሰዎች ነው። ነገር ግን የዚህ ዓለም ሐሳብና ሀብት፣ የምድራዊ ኑሮ ምቾትም አንቆ ያለ ፍሬ ያስቀራቸዋል። በመልካም መሬት ላይ የወደቀው ዘር የሚያመለክተው ግን በመልካምና በቅን ልብ ቃሉን ሰምተው የሚጠብቁትን ነው። እነርሱ በቃሉ ጸንተው ፍሬ የሚያፈሩ ናቸው። ቀጥሎም ኢየሱስ እንዲህ አለ፣ መብራት አብርቶ እንቅብ የሚደፋበት ወይም በአልጋ ስር የሚያኖረው ማንም የለም። ይልቅስ ወደ ቤት የሚገቡ ሁሉ ብርሃኑን እንዲያዩ በመቅረዝ ላይ ያስቀምጠዋል። እንዲሁም በይፋ ሳይገለጥ ተሰውሮና ተሸሽጎ የሚቀር ምንም ነገር የለም። ስለዚህ ቃሉን እንዴት እንደምትሰሙ ተጠንቀቁ። ምክንያቱም ላለው ሰው ተጨምሮ ይሰጠዋል፣ የሌለው ግን አለኝ ብሎ የሚያስበው ጥቂቱም እንኳን ሳይቀር ይወሰድበታል። የኢየሱስ እናትና ወንድሞቹ ወደ እርሱ መጡ፣ ነገር ግን ከሕዝቡ ብዛት የተነሣ ሊያገኙት አልቻሉም። ስለዚህ እነሆ እናትህና ወንድሞችህ በውጭ ቆመው ሊያዩ ይፈልጋሉ ብለው ሰዎች ነገሩት። ኢየሱስም የእግዚአብሔርን ቃል ሰምተው የሚፈጽሙት ሁሉ እነርሱ እናቴና ወንድሞቼ ናቸው አለ። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን። በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ ዛሬ በቤተ ክርስቲያናችን ሥርዓት አምልኮ የቀን አቆጣጠር ቀመር መሠረት የዛሬን ሰንበት የዘመነ ክረምት የመጀመሪያ ሰንበት ተብሎ ይታወቃል። የምንጀምረው መዝሙርተኛው ዳዊት እርሱ ደመናትን በሰማይ ላይ ይዘረጋል፣ ለምድርም ዝናምን ይሰጣል፣ ተራራዎችንም በለምለም ሳር ይሸፍናል ብሎ በመዝሙር 146 ቁጥር 8 ላይ እንደ ዘመረው እኛም በዚህ መንፈስ ሆነን ነው ዘመነ ክረምትን የምንጀምረው። የዕለቱም ምንባባት የሚያስተላልፉልን ቁም ነገርም ከጊዜው ጋር በተያያዘ የሚከናወኑትን ተግባራት በመጠቆም ነው። ከዚህም መካከል ዘር መዝራትን ይጠቅሱልናል። ሐዋርያው ቅዱስ ጳውሎስ በመጀመሪያው ወደ ቆሮንጦስ ሰዎች በጻፈው መልእክቱ በምዕራፍ 15 ከቁጥር 33 እስከ 50 ላይ ከሞት ስለሚነሳው የአካል ሁኔታ ይናገራል። ምናልባትም ከአማንያን አንዱ የሞቱ ሰዎች የሚነሱት እንዴት ነው? ከሞት ሲነሱስ የሚኖራቸው አካልስ ምን ዓይነት አካል ነው ብሎ ይጠይቅ ይሆናል ብሎ ይጀምርና ራሱ ጳውሎስ እንዲህ ብሎ ይመልሳል። አንተ ሞኝ፣ የምትዘራው እህል ካልሞተ ሕይወት አይኖረውም። አንተ ስትዘራ ስንዴ ወይም ሌላ እህል ብቻ ትዘራለህ እንጂ በኋላ የሚበቅለውን ተክል ግን አይደለም። እግዚአብሔር ግን ለዘሩ እንደፈለገ አካልን ይሰጠዋል፣ ለእያንዳንዱም ዘር ልዩ ልዩ አካል ይሰጠዋል በማለት ሞኙን ሰው ያስተምረዋል። ያዕቆብ በመልእክቱም ስለ ምድር ፍሬ እንድንጸልይ ሲመክረን እያንዳንዱ ለሌላው ይጸልይ፣ የጻድቅ ሰው ጸሎት ብዙ ውጤት የሚያስገኝ ታላቅ ኃይል አለው እያለ የሚያጽናናን ቃል በመጥቀስ ያስተምረናል። እንደዚሁም ኤልያስ እንደኛ ሰው ነበረ፣ ነገር ግን ዝናም እንዳይዘንብ በጸለየ ጊዜ ለሦስት ዓመት ተኩል በምድር ላይ ምንም ዓይነት ዝናብ አልዘነበም። እንደገና በጸለየ ጊዜ ሰማይ ዝናምን ሰጠ፣ ምድርም እንደገና ፍሬ ሰጠች ይለናል። የተከበራችሁ የክርስቶስ ቤተሰቦችና በጎ ፍቃድ ያላችሁ ሁሉ ጸሎት አማራጭ የሌለው ወደ እግዚአብሔር የሚያቀርበን እውነተኛ መንገድ ነው። በጸሎት የማይፈታ ቋጠሮ የለም። ዛሬ ብዙ ጸሎት የሚያስፈልጋቸው ጉዳዮች አሉ። እንቆቅልሽ ሆነውብን አልፈታ ያሉ፣ አልገለጽ ያሉን፣ የተቆላለፉብን መንገዶች በጸሎት ኃይል በቀላሉ ልንፈታው እንችላለን። ምክንያቱም ጸሎት ኃይል አለውና ከብዙ በውል ከማይታወቁ አቅጣጫዎች የሚነፍሱ ብዙ ንፋሶች አሉ። ልክ በሐዋርያት ሥራ በምዕራፍ 27 ከቁጥር 11 እስከ 20 ላይ እንደ ተጠቀሰው ከጳውሎስ ጋር ሲጓዙ የነበሩ መንገደኞች ያጋጠማቸው ዐይነት ንፋስ በአራቱ አቅጣጫ እንደ መጣባቸው ሁሉ በዘመናችንም ይከሰታል። ስለዚህ በሌላ በምንም ኃይል ልናስቆማቸው አንችልም። ማቆሚያ መሣሪያችን ጸሎት ብቻ ነው። የተወደዳችሁ ወንድሞቼና እህቶቼ ጌታችን መድኃኒታችን ኢየሱስ ክርስቶስ የዕለቱ ቅዱስ ወንጌል የሚተርክልን ስለ ዘሪውና ስለ ዘሩ ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ትምህርት በሚያስተምርበት ጊዜ ብዙ ሰዎች ከእርሱ ጋር ነበሩ። እስከ 5000 ይጠጉ ነበር ይላል ሊቃውንቱ ማቴዎስና ማርቆስ ስለዚሁ ትምህርት ሲጽፉ እንደ ገለጹት። እጅግ ብዙ ሰዎች ወደ እርሱ ስለ ተሰበሰቡ ወደ ባሕር ገብቶ በጀልባው ላይ ተቀምጦ በኮረብታማ ባሕር ዳር ደረቅ ምድር ላይ የተቀመጡትን ሕዝብ ያስተምር ጀመር። ታዲያ ሕዝቡ ወደ ጌታ ስለ ምን ተሰበሰበ? ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሕሙማንን ስለ ፈወሰ፣ ዕውራንን ስላበራ፣ ለምጻሞችን ስላነጻ፣ ሽባዎችን ስላዳነ፣ በአጋንንት የተያዙትን ስለ ፈወሰና ዲዳዎችን እንዲናገሩ ስላደረገ ወዘተርፈ ተአምራቱን ለማየትና የፈውሱም ተካፋዮች ለመሆን ነበር የተሰበሰቡት። የተሰበሰቡትም የተለያዩ አይነት ሰዎች ነበሩ። በቅድሚያ ብዙዎቹ ታምራቱን አይተውና ስለ ደህንነት ያስተምር የነበረውን ትምህርት ሰምተው የነበራቸውን የመንፈስ ጭንቀት ያስወግድልናል እንዲሁም ያድነናል ብለው ያምኑ ነበር። በሁለተኛ ደረጃ ደግሞ ሌሎች ህመማቸውን ብቻ ለማስፈወስ ይመጡ ነበር። በሶስተኛ ደረጃ ደግሞ ጥቂቶች ደግሞ ጌታ የሚሰራውን አይተው ለሌሎች ለማውራት ለወሬ ብቻ የተሰበሰቡ ነበሩ። በአራተኛ ደረጃ ደግሞ በጌታችን ላይ ወንጀል ለመፈለግና እርሱን ለማጥፋት የመጡ ነበሩ። ለምሳሌም የፈሪሳውያን፣ የጻፍት፣ የሰዱቃውያንና የካህናት ወገኖች የሆኑ ሰዎች ነበሩ። ስለዚህ ጌታችን ይህንን የዘሪውን ምሳሌ ሲያስተምር በታላቅ የሐዘን ስሜት ነበር ያስተማረው። እነሆ ዘሪ ገበሬ ሊዘራ ወጣ። ሲዘራም እያንዳንዱ ዘር በመንገድ ላይ ወደቀ፣ ተረገጠም፣ ወፎችም መጥተው ዘሩን ለቀሙት። በፍልስጤም አገር የሚገኙ የእርሻ ማሳዎች ቀጫጭን ናቸው፣ በመካከላቸው የእግር መተላለፊያ መንገድ አለ። ይህም የብዙ ተላላፊ ሰዎችን እግር ስለሚያጋጥመው የጠነከረ እንጂ ለስላሳ መሬት አልነበረም። በዚህ ላይ የሚወድቀውን ዘር ወፎች በቀላሉ ይለቅሙታል። የሰውም ልብ በብዙ ነገሮች የተቀጠቀጠና የጠነከረ በመሆኑ የተነሳ የእግዚአብሔር ቃል ቢነገረውም አይገባውም። መሬቱ ደረቅ በመሆኑ ዘሩ ስር ሰዶ ሊበቅል ፈጽሞ እንደማይችል፣ የሰውም ልብ በልዩ ልዩ ኀጢአትና ከንቱ ምኞት፣ በገንዘብ፣ በፍቅር፣ በዝሙትና በሥልጣን ፍቅር ምክንያት የተነገረውን የእግዚአብሔር ቃል ሊገባው አይችልም። ሌላው ዘር በጭንጫማ ምድር ላይ የወደቀው ዘር ይመስላል። መሬቱ ጥቂት አፈር አለው፣ ውስጡ ግን ድንጋይ አለት አለበት። ተክልና ዘር ደግሞ ምግብና ውሃ የሚያገኘው በስሩ አማካኝነት ከምድር ስር ስለሆነ ጭንጫማው አፈር ስሩን ወደ ምድር ስለማያሳልፈው በምግብና በውሃ እጦት የተዘራው ዘር ይደርቃል። ይህ ዘር ወዲያው በቅሎ ፀሐይ በወጣ ጊዜ ወዲያውኑ ይደርቃል ወይም ይጠወልጋል። ይህም የሚያመለክተው የእግዚአብሔርን ቃል ሲሰሙ ወዲያውኑ በደስታ የሚቀበሉትን አንዳንድ ሰዎች ያመለክታል። ነገር ግን እነዚህ ሰዎች ችግር ወይም ስደት በደረሰባቸው ጊዜ ወዲያው ተሰናክለው ይወድቃሉ። ሌላው ዘር ደግሞ በእሾ ቁጥቋጦ መካከል የወደቀው ዘር ይሆናል። ነገር ግን ማደግ ሲጀምር እሾሁ አብሮ አደገና ፍሬ እንዳያፈራ አንቆ አስቀረው ይለናል። ይህም የሚያመለክተው በዚህ ዓለም ሐሳብና ሀብት በምድራዊ ምቾትም ውስጥ ያሉ ሰዎችን ነው። እነዚህ ሰዎች የእግዚአብሔርን ቃል ይሰሙና ነገር ግን በምድራዊ ምኞት በዚህ ዓለም ሐሳብና ሀብት ተጠምደው ምንም ፍሬ ሳያፈሩ ይቀራሉ። አብዛኞቹ የዘመናችን ሰዎች ይህንን የሦስተኛውን ክፍል ሰው ይመስላሉ። ስንቶቹ ናቸው መጽሐፍ ቅዱስን ለማንበብ ለመጸለይ ወደ ቤተ ክርስቲያን ለመሄድ ጊዜ የለንም የሚሉ ሰዎች ስንት ናቸው? እኛም ራሳችንን መጠየቅ ያለብን በእውነት መጽሐፍ ቅዱስን እናነባለን? እንጸልያለን? አንዳንዶቻችንም ስንጠየቅም ምንም ጊዜ የለኝም ይህን ላደርግ ይቅርና ቁርስ ለመብላት ጊዜ የለኝም እንላለን። ክርስቲያናዊ ተግባር እንዳንፈጽም ብዙ አስረው የያዙን ነገሮች አሉ። እነዚህ ነገሮች ለመላቀቅ እንግዲህ ጸሎት ወሳኝ የሆነ ነገር ነው። አራተኛው ዘር በመልካም መሬት ላይ፣ በለስላሳ መሬት ላይ የተዘራውን ዘር ይመስላል። ይህ ዘር በጥሩ ሁኔታ በቅሎ 100 እጥፍ ፍሬ እንዳፈራ መጽሐፍ ቅዱስ ይነግረናል። ይህ አራተኛው ምሳሌ የሚያስረዳን የእግዚአብሔርን ቃል በሚነገርበት ጊዜ በጥንቃቄ የሚሰሙትንና ቃሉን በደስታ የሚቀበሉትን የሰሙትንም በተግባር ላይ የሚያውሉትን አስተዋይ የሆኑ ክርስቲያኖችን ያመለክታል። ማንኛውም ክርስቲያን በሰማውና በተረዳው የእግዚአብሔር ቃል በሰማውና በተረዳው የእግዚአብሔር ሕግና ትእዛዝ ጸንቶ መኖር እጅግ ያስፈልገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የዘሪውን ምሳሌ ሲያስተምር ዓላማው የነበረው በዚያ የተሰበሰቡትን ሰዎች መንፈሳዊና የሰነ ምግባር አቅማቸውን ወይም ጠባያቸውን ለመናገር ብቻ አልነበረም። ዋና ዓላማ ሰዎች ከመጥፎ ጠባያቸውና ተግባራቸው እንዲታረሙ ለማድረግ ነው። የደነደነው ልባቸው እንዲለሰልስ፣ እሾ ከልባቸው እንዲነቀልና እንዲታረም፣ አለቱ ወይም ድንጋዩ ከልባቸው ተፈንቅሎ እንዲወገድና ልባቸው እንደ መልካም መሬት ለስልሶ መቶ እጥፍ እንዲያፈራ ነበር። ሁለተኛው ይህ ትምህርት በጌታ የተነገረው በዚያች በገሊላ ባሕር አጠገብ ለተሰበሰቡ ሰዎች ብቻ አይደለም። የጌታ ቃል ዘላለማዊ ነው። የሚያስተምረውም ከዚያን ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ ለሚኖሩ ሰዎች ሁሉ ነው። የእኛም ልብ ዛሬ እንደ ጭንጫማ ምድር ሆኖ እንደሆነ፣ በኀጢአት እሾ ተተብትቦ እንደሆነ በንስሐ ልባችንን ማጽዳት ማደስ ይኖርብናል። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ፣ እንግዲህ አራት የምድር ዐይነቶች አይተናል። ደረቅ ምድር፣ ጭንጫማ ምድር፣ እሾሃማ ምድርና መልካም የለሰለሰ ምድር መሆናቸውን ቀደም ሲል ተመልክተናል። እያንዳንዱ እውነተኛ ክርስቲያን በየትኛው ደረጃ ላይ እንዳለ ራሱን መመርመር ይገባዋል። እንግዲህ ሁላችንም መልካሙንና ለስላሳውን መሬት ሆነን መልካም ፍሬ ለማፍራት ቸሩ መድኃኔዓለም ይርዳን። ዘመነ ክረምቱን ይባርክልን። የሰማነውን በልቦናችን ያሳድርልን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።